The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን የሐሙስ ግንቦት 6 ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በመጪው የኢትዮጵያ ምርጫ ላይ ያተኮሩ ዘገባዎች አሉን።
ስለዚህ አንዱ ዋናና ወሳኙ ፕሮግራም ሆኖ እየታያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝብ የወደደው የተቀበለው። የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝብ ፍላጎት ሆኗል። አሁን ጊዜ ግን ከዛ በላይ አጠቃላይ ነጻነት እጦት ነው። የህዝብ የገጠርም በከተማም ያለው የነጻነት እጦት ከፍተኛ ነው።
የመድረክ የስራ አስፈጻሚ ኮሚቴ አባላት አንዱ የሆኑት አቶ ገብሩ አስራትን ድምጽን የሰማ ነው። በአብይ ርዕስ ዝርዝሩ ይቀርባል። ለምርጫ ዘመቻ ማካሄጃ የሚጠቀምበት ገንዘብ ህጋዊነት ጉዳይ በአስቸኳይ ቢጣራ ደስ ይለናል ሲል ሰማያዊ ፓርቲ አስታወቀ። በዚህም ላይ ዘገባ ይኖረናል። ባለፈው ሳምንት መጨረሻ በኢሳት ቴሌቪዥን በተዘጋጀ ጉባኤ ላይ በመጪው ምርጫ ዙሪያ በተካሄዱ ውይይቶች ላይ የተጠናቀረ ዘገባ ደግሞ በዲሞክራሲ በተግባር ፕሮግራማችን እናቀርባለን። ጽዮን ግርማ ፕሮግራሙን ትመራለች። አሁን የዓለም ዜና አዲሱ አበበ።
እንደምን አምሽታችኋል። ፕሬዚዳንቱ ለስብሰባ ከሀገር መውጣታቸውን ተከትሎ ትላንት ረቡዕ የመፈንቅለ መንግሥት ሙከራ በተደረገባት ቡሩንዲ ዛሬ ከፍተኛ ተኩስና ፍንዳታዎች እየተሰሙ መሆናቸው ተዘገበ። በአሁኑ ወቅት አገሪቱን የሚመራው ማን እንደሆን በውል ባልታወቀበት ሁኔታ በፖለቲካ ተቀናቃኞች መካከል ሲካሄድ የቆየ ውዝግብና ግጭት አሁንም እንደቀጠለ መሆኑ ተሰምቷል። አሁንም በፕሬዚዳንቱ ታማኞች ቁጥጥር ስር ባለው መንግስታዊው የራዲዮና የቴሌቪዥን ማሰራጫ ተቋም አካባቢ ዛሬ ከባድ ተኩስ ሲሰማ መዋሉን እማኞች ተናግረዋል። የአሜሪካ ድምፅ ራዲዮ ማዕከላዊ አፍሪካ አገልግሎት እንደዘገበው ከሆነም መንግስታዊው የራዲዮ ጣቢያ ስርጭቱን አቋርጧል። ቀደም ሲል ግን ጣቢያው ፕሬዚዳንት ፒየር ንኩሩንዚዛ አሁንም ስልጣን ላይ መሆናቸውንና የወታደሩም ድጋፍ እንዳላቸው መናገራቸውን ዘግቧል። ይህ ሁሉ ሲሆን ፕሬዚዳንት ንኩሩንዚዛ የት እንዳሉ አይታወቅም። የፈረንሳይ ዜና አገልግሎት ግን ዳሬ ሰላም ታንዛኒያ ውስጥ ቦታው በትክክል በማይታወቅ ስፍራ ናቸው ሲል ዘግቧል። በዘገባው መሰረትም ንኩሩንዚዛ ትናንት ረቡዕ ስለ ብሩንዲ የፖለቲካ ሁናቴ የተካሄደውን ስብሰባ ተካፍለዋል። የቦኮ ሐራም አማጽያን አባላት መሆናቸው የሚጠረጠር ነውጠኞች የሰሜን ናይጄሪያዋን ቦርኖ ክፍለ ሀገር ከተማ ማይዱጉሪን አጠቁ። አማጽያኑ ቦርኖ ክፍለ ሀገር ውስጥ ይህን መሰል ከባድ ጥቃት ያካሄዱት ከሁለት ወራት በፊት ነበርና ይህ ያሁኑ ሁለተኛውና ከባዱ ነው ተብሏል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማና ስድስቱ የፋርስ ባህረ ሰላጤ አገሮች ባለሥልጣናት ከኢራን ጋር ያለውን የኒውክሌር ስምምነትና በኢራቅ፣ በሶሪያ፣ በየመንና በሊቢያ ያሉትን ጦርነቶች ጨምሮ በመካከለኛው ምስራቅ ጉዳዮች ዙሪያ የጀመሩትን ውይይት ዛሬ ሐሙስ መቀጠላቸው ተነገረ። ከፋርስ ባህረ ሰላጤ ተራድኦ ምክር ቤት አባላት ጋር የሚካሄደው ውይይት ትናንት ረቡዕ በዋይት ሀውስ ቤተ መንግሥት የራት ግብዣ ተጀምሮ ዛሬ ሐሙስ ከዋሽንግተን ዲሲ 100 ኪሎ ሜትር በስተ ሰሜን በሚገኘው ፕሬዚዳንታዊ የመዝናኛ ስፍራ ካምፕ ዴቪድ ቀጥሏል። ስብሰባው የባህረ ሰላጤው ክልል በጣም ፈታኝ ሁኔታ ላይ በሚገኝበት ወቅት የሚካሄድ ነው ሲሉ ፕሬዚዳንት ኦባማም ተናግረዋል። ማክሰኞ ማታ በአንድ የመንገደኞች ባቡር ላይ የደረሰውን አደጋ ዘመናዊ የፍጥነት መቆጣጠሪያ መሳሪያ ሊያስቀር ይችል እንደነበር አንድ የዩናይትድ ስቴትስ የፌዴራሉ ተቆጣጣሪ ተናገሩ። አደጋው በደረሰበት ወቅት ባቡሩ መሄድ የነበረበትን ፍጥነት በእጥፍ ጨምሮ ምናልባትም በሰዓት 160 ኪሎ ሜትር ይበር እንደነበር የብሔራዊ የመጓጓዣ ደህንነት ቦርድ አስታውቋል። በአሁኑ ወቅት ያለው የተጣራ የሟቾች ቁጥር 7 የደረሰ ሲሆን ቁስለኞቹ ደግሞ የአንዳንዶቹ በጽኑ ሆኖ ከ200 በላይ መሆናቸው ተገልጧል። 7 ፉርጎዎች የነበሩበትን ባቡር ይነዳ የነበረው ሹፌር መጠነኛ ጉዳት ደርሶበት ግን የታከመ ሲሆን በጠበቃው በኩል ካልሆነ በቀር ለጊዜው ቃሉን ለፖሊስ ከመስጠት ተቆጥቧል። ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል በአደጋው እጅግ የደነገጡና ያዘኑ መሆናቸው ተገልጧል። የቻይናው ፕሬዝዳንት ጂፒንግ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በትውልድ ከተማቸው ተቀብለው አነጋገሩ። ውይይታቸው በአጠቃላይ የሁለቱን አገሮች የኢኮኖሚ የዲፕሎማቲክ ግንኙነት በማጎልበት ላይ ያተኮረ እንደነበርም ታውቋል። መሪዎቹ ዛሬ ሐሙስ በሻንሲ ክፍለ ሀገር ዋና ከተማ ዣን ውስጥ ያካሄዱት ውይይት በድንበሩ ዝግብ ሲናቆሩ የቆዩት ሁለት ታላላቅ የእስያ ሀገሮች ለሰላምና ለአንድነት ያላቸውን ስምምነት ያሳየ ነው ተብሏል። ፕሬዚዳንት ሺ አንድን የውጭ አገር መሪ በትውልድ ስፍራቸው ሲያነጋግሩ ይህ የመጀመሪያ ሲሆን፣ ለቻይና መሪዎችም ጎብኚዎችን ከቤዥንግ ውጭ ማነጋገር ያልተለመደ እንደነበር ተገልጧል። የህንዱ ጠቅላይ ሚኒስትር ሞዲ ከወራት በፊት የቻይናውን ፕሬዚዳንት ሺን በትውልድ ቦታቸው ተቀብለው ማነጋገራቸው የሚታወስ ሲሆን፣ ይህ የቻይናው መሪ ጉብኝትም ያን ተከትሎ የመጣ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
የዓለም ዜናዎችን አደመጥን። አዲሱ አበበ በመደበኛው ፕሮግራም በሶስት ሰዓት ተጨማሪ ዜናዎችን ይዞ ይመለሳል። በ1431 መካከለኛ ሞገድ የሚተላለፈው የሐሙስ ምሽት ፕሮግራማችን እስከ አንድ ሰዓት ተኩል ይቀጥላል። አሁን ወደ አብይ ርዕስ እንለፍ። ከሁለት ሳምንታት ባነሰ ጊዜ ውስጥ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ዜጎች በነጻነት እንዲመርጡ የሚጠይቁት የተቃዋሚ ፓርቲዎች አጋጥሟቸው ካሉት ፈተናዎች ባሻገር ለውድድሩ እያደረጉት ስላሉት እንቅስቃሴ ይናገራሉ። ለዛሬ እስክንድር ፍሬው ከመድረክ የሥራ አስፈጻሚ ኮሚቴ አባላት አንዱን አነጋግሮ ተከታዩን አጠናቅሯል። ዝርዝሩን በዕለቱ አብይ ርዕስ እንስማ።
በጣም አመሰግናለሁ ስለ ጊዜዎት አቶ ገብሩ አስራት፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል። ፓርቲያችሁ እንግዲህ የምርጫው ቀን እየተቃረበ ባለበት በዚህ ሰዓት ቅስቀሳውን አጠናክሮ መቀጠሉ እየታየ ነው። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ በደቡብ፣ ምክትል ሊቀመንበሩ ዶክተር መረራ በኦሮሚያ፣ እርስዎ ደግሞ በትግራይ እየቀሰቀሱ ነው። እስቲ ባጭሩ የቅስቀሳውን ይዘት ይግለጹልኝ። መጀመሪያ አቶ ገብሩ።
እኛ ቅስቀሳ ያጀመርነው ቀደም ብሎ ነው። በራሪ ጽሁፎች እናሰራጫለን፣ ስብሰባዎችም ለማካሄድ እንሞክራለን። አሁን ደግሞ የመኪና ቅስቀሳና ተጨማሪ ስብሰባዎችን ለማድረግ ዝግጅት አድርገን እየተንቀሳቀስ ነው ያለ ነው።
እርስዎ እንግዲህ በመቀሌ ከተማ ለሕዝብ ተወካዮች ምክር ቤት መድረክን ወክለው እንደሚወዳደሩ አውቃለሁ። ለምሳሌ በአጠቃላይ የመድረክ እጩዎች እንዲያሸንፉ የሚያደርጉት እንቅስቀሳና በግለዎት በመቀሌ ከተማ ለማሸነፍ የሚያደርጉት እንቅስቀሳ እንዴት ነው አጣጥመው የሚሄዱት?
እንግዲህ ቀደም ሲል መድረክ አጠቃላይ አሸናፊ ሆኖ እንዲወጣ የራሱን ስልት ቀይሷል። በቀየሰው ስልትና እቅድ መሰረትም የስራ ክፍፍልም አድርጓል። እቅዶችንም በዝርዝር ነድፎ ተፈጻሚነት እንዲያገኙ ጥረት ያደረገ ነው። ስለዚህ አስቀድመን ከመሰማራታችን በፊት በእቅዱ ዙሪያ ተወያይተን ይህን እቅድ እያስፈጸም ነው ያለ ነው በአሁኑ ጊዜ በየአካባቢያችን እና በአጠቃላይ በተለይ በአራት አካባቢዎች እንንቀሳቀሳለን። በደቡብ፣ በኦሮሚያ፣ በአዲስ አበባ እና በትግራይ ጠንከር ያለ እንቅስቃሴ ለማድረግ እቅድ ነድፈን እየተንቀሳቀስ ነው ያለ ነው።
እስቲ የቅስቀሳውን ይዘት ይንገሩኝ አቶ ገብሩ። መራጩ ህዝብ ለምን መድረክን ይመርጣል በእናንተ እምነት?
አሁን እንግዲህ መራጩ ህዝብ እኔ በብዙ አካባቢዎች ዞሬያለሁ፣ ከመቀሌ ውጭም ብዙ የገጠር አካባቢዎችን ተዘዋውሬ ተመልክቻለሁ። በአሁኑ ጊዜ ከከተማው ህዝብ ይልቅ በገጠሩ አካባቢ ያለው መነሳሳት ይበልጣል። ምክንያቱም እዛ ያለው የገዢው ፓርቲ ተጽዕኖ፣ ግፉ፣ በደሉ፣ ጭቆናው የበዛበትና የተማረረ ህዝብ እንዳለ ነው ያስተዋልኩት እና ይሄ የሚደርስበት ችግርም እኛ በፕሮግራማችን ለመመለስ ሞክረናል። አንዱ ህዝቡን እያማረረ ያለው ይሄ መሬት ባለቤትነት ጉዳይ ነው። ብዙ ገበሬዎች በመሬታቸው ላይ ዋስትና የላቸውም። በአሁኑ ጊዜ ካድሬው እንደፈለገው ሊያነሳቸው፣ በተለይ እኛን የመረጡ እንደሆነ ከእኛ ጋር ቅርርብ ያላቸውን ገበሬዎች መሬታቸው ሊነጥቃቸው ይችላል። ዋስትና አጥተዋል። በከተማም በዚህ በሊዙ ምክንያት ዋስትና አጥተዋል። ስለዚህ አንዱ ዋናና ወሳኙ ፕሮግራም ሆኖ እየታየ ያለ የመሬት የመንግስት ነው የሚለው ቀርቶ የህዝብ ነው የሚለው ነገር በጣም ነው ህዝቡ የወደደው የተቀበለው። የሊዝ አዋጅም ነባር ይዞታን በሊዝ የተካው አዋጅም እንዲሰረዝ የህዝቡ ፍላጎት ሆኗል። አሁን ጊዜ ግን ከዛ በላይ አጠቃላይ ነጻነት እጦት ነው። የህዝቡ የገጠርም በከተማም ያለው የነጻነት እጦት ከፍተኛ ነው። ገበሬው አሁን በነጻነት ማዳበሪያ መግዛት አይችልም። እየተገደደ ነው ያለ፣ በአስገዳጅ ነው ማዳበሪያ እንዲገዛ፣ መጥዘር እንዲገዛ እየተደረገ ያለው። ይሄ ሁሉም በገጠር ያለው ገበሬ በጣም ያማረበት ያለው ጉዳይ ነው። ይሄም እንዲፈታ ይፈልጋል። በሌላም ጉዳይ ይሄ 1-5 ያለው የሚባለው አደረጃጀትም የገበሬውን ፍጹም ነጻነት ያሳጣ ጉዳይ ነው። ስለዚህ ይሄ ነገርም እንዲቀር እና በነጻነት ገበሬው በነጻነት እንዲንቀሳቀስ የከተማውም እንዲሁ በነጻነት እንዲንቀሳቀስ ትልቅ ፍላጎት ያሳየ ነውና ይሄ በመሬት ዙሪያ በነጻነት ዙሪያ በዜጎች ነጻነት ዙሪያ የምናደርገው ክስከሳ እንዲያውም ህዝቡ ቀድሞን የሄደና በዚህ ጉዳይ እናንተ እኛን መናገር የለባችሁም ይላል። ሌላው ደግሞ ይሄ ብልሹ አስተዳደርና ሙስናም ከፍተኛ ህዝቡን ያማረረ ያለው ጉዳይ ስለሆነ ይሄም አትንገሩን እኛ ሀይን እናቀዋለን። አሁን አስተዳደሩ ገዢው ፓርቲ በዚህ ጉዳይ ለመናገርም ሞራል የለውም እናቀዋለን። ስለዚህ እናንተ ማድረግ ያለባችሁ ሁለት ጥያቄዎች አነሳሉ። ጠንካራ ጥያቄ፣ ኮሮጆን መጠበቅ ይችላልላችሁ ወይ? ከምርጫው በኋላ ለሚደርስብን ጫናስ እንዴት መቋቋም እንችላለን? በዚህ ረገድ እንታደርጉት ትችሉት ነገር አለ ወይ የሚሉ ካልሆነ በስተቀር የህዝቡ ሁኔታ በጣም የተማረረና ባለው የኛን ፖሊሲም በከፍተኛ ደረጃ የሚደግፍበት ሁኔታ ነው ያለው።
እዚህ ላይ አቶ ገብሩ እርግጥ ነካክተውታል ቀደም ባለው ማብራሪያዎት። ይሄንን ምርጫ የሚያሸንፈው በርሶ እምነት ወይም በፓርቲው እምነት የተሻለ የኢኮኖሚ አማራጭ ነው? የዲሞክራሲና ሰብአዊ መብቶችን የተመለከተ ፕሮግራም ነው? የውጭ ጉዳይ ፖሊሲ ነው? ምንድነው ቁልፉ ነገር ይሄን ምርጫ እናሸንፈው ወይ እናሸንፍበታለን ብላችሁ የምትገምቱት?
እኔ ሁለት ነገሮች ናቸው ትኩረት ያገኛሉ በህዝቡ ዘንድ። አንዱ የማህበራዊ ኢኮኖሚያዊ ጉዳይ ነው። ይኸውም የመሬት ባለቤትነት ጉዳይ፣ የስራ አጥነት መቀረፍ ጉዳይ፣ ስራ የማጣት የኑሮ የድህነቱ ጥልቀት የመፈታት ጉዳይ፣ ይሄ ከፍተኛ ቦታ ያያዘ ነው። ሌላው ግን ከዚህ የማይተናነሰው ጉዳይ ዜጎች ነጻ ሆነው እንደልብ እንዲንቀሳቀሱ፣ እንዲሰሩ፣ እንዲወስኑ እንጂ በዚህ በገዢው ፓርቲ በሚፈጥረው ጥርናፈ 1-5 ይሉት የኔትወርክ ምናምን የሚሏቸው በእነዚህ ነጻነት ያጣ ዜጋ ነው ያለው። በእነዚህ ሁለት ፖለቲካ ነው እንግዲህ የፖለቲካዊ ጉዳይና የፖለቲካና የማህበራዊ ኢኮኖሚ ጉዳዮች ነው በጣም ትኩረት ያገኛሉ በአሁን ጊዜ።
እንግዲህ 262 እጩዎችን ነው በተለይ ለፓርላማ ያቀረባችሁትን ነው እየገለጽኩ ያለሁት። ያቀረባችሁት የምርጫ ቦርድ መረጃ እንደሚያሳየው ኢትዮጵያ ውስጥ ምርጫ አሸንፎ መንግስት ለመመስረት 50+1 ወይም 274 ወንበር ማሸነፍ ይጠይቃል። ምንድነው ከዚህ አንጻር የመድረክ ፍቅር?
ይሄ ችግር አይሆንም እንግዲህ መድረክ በፕሮግራሙም እንዳስቀመጠው መንግስት ሲመሰርት ብቻውንም አይመሰርትም ከሌሎች ፓርቲዎችም ጋር በጋራ መሰርታለሁ ብሏል። ስለዚህ እኛ ያቀረብነው አጠቃላይም ያናቸንፍ ሲምል የኛ ብቻ ማቸነፍ በቂ ላይሆን ይችላል ማለት ሌሎችም ያቸንፋሉ ማለት ነው። እንደዚህ ያለው ሁኔታ በተለይ ገዢው ፓርቲ የማይፈቅደው አሁን ያለ ያለው ገዢው ፓርቲ እንኳን አንድ ወንበርና አንድ ድምጽም እንዳያገኙ የሚል ነው መመሪያ ላይ ካድሮች ተሰጠውና በእጃችን ያለው ሰነድ። ስለዚህ በዚህ ሁኔታ ይሄ ህዝቡ ተደራጅቶ ነቅቶ ኮረጃውን ጠብቆ መመረጥ ከቻል ሌሎችም ይመረጣሉ ማለት ነው። ከነዚህ ጋር አብረን መንግስት እንመሰርታለን እኮ ካሁን በፊትም በፕሮግራማችን ያስቀመጥነው ለብቻችን አይደለም መንግስት የምንመሰርተው አንድ የጋራ ሆነ ከሌሎችም ጋር ሆነን መንግስት መመስረት እንችላለን።
አቶ ገብሩ አስራት የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ የስራ አስፈጻሚ ኮሚቴ አባል ስለጊዜው ታመሰግናለሁ። እንግዲህ ሰሞኑን ደግሞ የገዢው ፓርቲ እጩዎችና ኃላፊዎች በተመሳሳይ ርዕስ ላይ የሚሉትን ለማሰማት እንሞክራለን። በጣም አመሰግናለሁ አቶ ገብሩ ስለጊዜዎት።
እኔም አመሰግናለሁ።
ለ2007 የምርጫ ዘመቻው ማካሄጃ የሚጠቀምበት ገንዘብ ህጋዊ ስለመሆኑ በአስቸኳይ ቢጣራ ደስተኛ መሆናቸውን የሰማያዊ ፓርቲ ምክትል ሊቀመንበር ይፋ አድርገዋል። ፓርቲው ለምርጫ ዘመቻው የሚያውለውን ገንዘብ ያገኘው ከህጋዊ ምንጮች መሆኑንም አረጋግጠዋል። ዘጋቢያችን መለስካቸው አማሃ አቶ ስለሺ ፈይሳን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
የሰማያዊ ፓርቲ ምክትል ሊቀመንበርና የፓርቲው የምርጫ ዘመቻ አስተባባሪ አቶ ስለሺ ፈይሳ ሰሞኑን ታላላቅ የመንግስት ባለስልጣናትና የምርጫ ቦርድን ጨምሮ በሰማያዊ ፓርቲ የገንዘብ ምንጭ ላይ ያሰሙትን ጥርጣሬ በተመለከተ በተለይ ለቪኦኤ ሐሳባቸውን ገልጸዋል። አቶ ስለሺ የተለያዩ የሀገሪቱን ህጎች መሰረት በማድረግ ማንኛውም በኢትዮጵያ በህግ የተመዘገበ የፖለቲካ ድርጅት ገንዘብ ሊያገኝ የሚችልባቸውን መንገዶች ዘርዝረዋል። ስለሆነም ሰማያዊ ፓርቲ በእነዚህ በህግ ከታወቁትና ከተፈቀዱት የገንዘብ ምንጮች ውጪ ለምርጫ ዘመቻው የሚጠቀምበትን ገንዘብ አላገኝም፣ ሊያገኝም አይችልም፣ ፍላጎቱም የለውም ሲሉ ያስረዳሉ። መለያችን ህግን ማክበር ነው ያሉት አቶ ስለሺ በወሬ ሳይሆን የተባለ ጉዳይ ቶሎ ቢጠራ ደስታቸው እንደሆነ ይናገራሉ።
ይሄ እየተባለ ያለውን ነገር በተመለከተ የተለየ የገንዘብ ምንጭ አላችሁ የሚባለው ወሬ ሊኖር ይችላል። እኛ ምንም ማንም ሊያወራ ይችላል፣ መብቱ ነው። ግን እውነተኛው ነገር ምንድን ነው የሚለውን እናጣራለን ብሏል የሚባል ብሔራዊ ምርጫ ቦርድ እኔም ሰምቻለሁ። የማጣራትም ስራ የመስራት መብት አለው በህግ። ስለዚህ ቢያጣራ ለእኛም ደስ ይለናል። አቅማችንን በትክክል ምን እንደሆነ እንዲያውቅና እንደውም ከተቻላቸው ካላቸው እንደውም እንዲደግፉን እንዳበረታቱንም አቅማችንን ሪል እንዲያውቁልን ስለምንፈልግ ማጣራቱ ቢቀጥል ጥሩ ነው። ግን እስካሁን ድረስ ከወሬ በተረፈ እኛ ጋር መጥተው ምንድን ነው ምናምን የሚል ተግባራዊ የሆነ ነገር ጥያቄ የቀረበ ነገር የለም።
አቶ ስለሺ ይህን ውንጀላ ከታላላቅ የመንግስት አካላት አንደበት መስማቱ እንዳሳዘናቸው ግን አልሸሸጉም። ለማንኛውም ብዙውን ህዝብ ግራ ያጋባው ፓርቲው ለምርጫ ዘመቻው በበጀት ደረጃ ይዞታል የተባለው 92 ሚሊዮን ብር እንደሆነ እንደሚረዱት ይናገራሉ። ይሄ ግን የታቀደ በጀት መሆኑን ያስገነዘቡና በጣም የተለጠጠ እቅድ መሆኑ አይካድም ብለዋል። በማንኛውም መለኪያ ግን ትልቅ ግብን ኢላማ ያደረገ እቅድ ማቀድና ለዚያ የሚሆን በጀት መያዝ ኃጢአት ሆኖ ሊቆጠር እንደማይችል ይተነትናሉ። ገንዘቡ አሁንም እየተሰበሰበ ለመሆኑም ይጠቁማሉ።
ይሄ ገንዘብ በተሟላ መልኩ ሁሉም እጃችን ላይ ያለው የሚለው አንደኛው እቅድ ከመንግስት ይገኛል ያለው የተወሰነ ገንዘብ በብሔራዊ ምርጫ ቦርድ እኛ አሁን ወደ 800 ምናምን ሺህ ብር ነው ብሔራዊ ምርጫ ቦርድ እንግዲህ ይሄ በተለያየ ቀመር ምክንያት ቀመር ነው የሚሰጠው እና በዚህ ደረጃ ከመንግስት ያገኘነው ገንዘብ አለ። ከዛ ውጪ ሌሎች ከአባሎቻችን የሰበሰብነው ገንዘብ ያሰብነውን ያህል ባይሆንም አሁን በትክክል መናገር በሚችል በደረጃ ባልሆንም ግን ብዙ አባላቶች እየመጡ ነው፣ ብዙ ገንዘብ እየተዋጣ ነው። ከዛም ውጪ ከውጭ ሀገር ያሉ ሰፖርት ግሩፖቻችን የተወሰነ የገንዘብ ማሰባሰቢያ ስራ ይታወቃል። የአሜሪካን ውስጥ በእንግሊዝም በሌሎችም ቦታዎች እነዚህ የተወሰኑ ገንዘብ ማሰባሰብ ችላል። ይሄ 92 ሚሊዮን ደርሷል አልደረሰም እንግዲህ ምርጫ ቦርድ ሲያጠራው አብረን እንሰዋለን።
ከ2007 የኢትዮጵያ ሀገር አቀፍ ምርጫ አኳያ ፓርቲያቸው በማድረግ ላይ የሚገኘውን እንቅስቃሴ በተመለከተ ከምክትል ሊቀመንበሩ ከአቶ ስለሺ ፈይሳ ጋር ቪኦኤ ያደረገውን ቃለ ምልልስ ተጨማሪ ዘገባ በነገ ዕለትም ይዞ ይቀርባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በ1431 መካከለኛ ሞገድ የሚተላለፈው ፕሮግራማችን እስከ አንድ ተኩል ይቀጥላል። አሁን ዲሞክራሲ በተግባር የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባዘጋጀውና ባለፈው ቅዳሜና እሁድ በተካሄደው የሁለት ቀናት ጉባኤ ላይ በርካታ ምሁራን ተሳትፈዋል። በተለያዩ ኢትዮጵያ ነክ ርዕሶች ላይ ጥናታዊ ጽሑፎች ቀርበዋል፣ አስተያየቶችም ተደምጠዋል። የወቅቱ የኢትዮጵያ ዋና መነጋገሪያ ከአስር ቀናት በኋላ የሚካሄደው ምርጫ በመሆኑ በዚህ ርዕስ ላይ የጉባኤው ተሳታፊዎች እዚህም እዚያም ያነሷቸውን ሀሳቦችና የተሰጡ አስተያየቶችን ቀነጫጭበን ለማቅረብ እንሞክራለን። የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
በሁለት ፈረቃ በተካሄደው በእሁዱ መርሃ ግብር ዶክተር አክሎግ ቢራራ የኢህአዴግ እንቆቅልሹ የምጣኔ ሀብት እድገት በሚል ርዕስ የሰጡት ገለጻ የመጀመሪያው ነበር። ዶክተር አክሎግ የኢትዮጵያ ሕዝብ ሀብት በከፍተኛ መንገድ በባለሥልጣናቱ እየተዘረፈ ወደ ውጭ ሀገር ባንኮች አካውንት እየገባ ነው ብለዋል። የሀገሪቱ ኢኮኖሚ በ10ና 11 በመቶ እድገት አለው የሚባለውም ቅጥፈት ነው። ብዙዎች እየተራቡና ጎዳና ላይ እያደሩ ባለበት ሀገር እድገት አለ ለማለት አይቻልም ሲሉም በዓለም ባንክ በተለያዩ የኃላፊነት ቦታ የሰሩት የኢኮኖሚ ባለሙያ ዶክተር አክሎግ ቢራራ አስረድተዋል። አቶ ፍቃደ ሸዋቀና ስለ እርቀ ሰላም አስፈላጊነት፣ ዶክተር ፍጹም አቻምየለ በኢትዮጵያ ሕገ መንግሥትና በፌዴራሊዝም በሕግና ሥርዓት በንብረት ባለቤትነት መብት እንዲሁም የሀገሪቱን የፍትሕ አሰራር በመከለስ አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተዋል። ከኮኔክቲከት ዩኒቨርሲቲ ዶክተር ሰማሄን ጋሾ አበበ ስለ ኢትዮጵያ ፌዴራላዊ አወቃቀርና አለው ስላሉት ችግር፣ አቶ ኃይሌ ጋኖሮ ቀልቢሶ ለክላሽንኮቭ ወይም ለጠመንጃ ባህል አማራጭ ያሉትን አቅርበዋል። ውይይቱ የተመራው በኢሳት ማኔጂንግ ኤዲተር ሲሳይ አጌና ነበር። በሁለተኛውና በአቶ ነአምን ዘለቀ በተመራው የውይይት ክፍለ ጊዜ ደግሞ አቶ ኤርሚያስ ለገሰ የኢህአዴግ ያለፉት ሶስት ምርጫዎች ሬኮርድ በሚል ርዕስ ያቀረቡት ጥናት ቀዳሚ ነበር። ዶክተር ጌታቸው በጋሻው ምርጫና ዲሞክራሲ በዘረኛ መንግሥት ስር በሚል ርዕስ በሰጡት ገለጻ ሊወሰዱ ይገባቸዋል ያሏቸውን ጥንቃቄዎች ዘርዝረዋል። ዶክተር መሳይ ከበደ በሰላማዊና የትጥቅ ትግል አካሄዶች ዙሪያ ትንታኔ ሰጥተዋል። በመግቢያዬ ላይ እንዳልኩት ግን በዚህ ፕሮግራም ላይ ስለ ምርጫ በተሰጡ አስተያየቶች ላይ ብቻ አተኩራለሁ። ማን ያርዳ የቀበረ ማን ይናገር የነበረ ይሏልና እስከ ቅርብ ጊዜ ድረስ በኢትዮጵያ መንግሥት ውስጥ በከፍተኛ የኃላፊነት ሥራ ተመድበው ሲሰሩ ከቆዩ በኋላ በውጭ ሀገር የቀሩትን የቀድሞውን በማስታወቂያ ሚኒስቴር ሚኒስትር ዴኤታ አቶ ኤርሚያስ ለገሰን ላስቀድም። እርሳቸው ሕዝባዊ ወያነ ሓርነት ትግራይን ወይም ህወሓትን ከትግራይ የፈለቀ ገዥ መደብ ሲሉ ነው የሚገልጹት። ያ መደብ ስለ ምርጫው ያለው አስተሳሰብ ምንድን ነው? ይህ ገዥ መደብ በሀገሪቱ ሕዝብ ላይ የጫናቸው ሕጎች ለዲሞክራሲያዊ ምርጫ በር ይከፍታሉ ወይ? ካለፉት ሦስት ምርጫዎችስ ምን እንማራለን ሲሉ ይጠይቃሉ። በእጄ ይገኛሉ ያሏቸውን ሰነዶችም እየጠቃቀሱ እንዲህ ብለዋል።
አንደኛው ሰነድ በ1994 በኢትዮጵያ አቆጣጠር የተጻፈ ሰነድ ነው። የዴሞክራሲ ስርዓት ግንባታ በኢትዮጵያ ይላል ሰነዱ። ስርዓቱ ስለ ምርጫ ሲያስብ ምንድን ነው የሚያስበው የሚለውን መጽሐፉ ላይ ማለት ነው። አንደኛው እና የመጀመሪያው ነጥብ ኢህአዴግ ከሌለ የኢትዮጵያ እጣ ፈንታ መበታተን ነው የሚለው። ከሌለን ኢትዮጵያ የለችም። ይሄን የሚያስብ እንዲህ አይነት አስተሳሰብ ያለው ሰው ወደ ምርጫ ሲገባ ምንድን ነው የሚሆነው ነው። ሁለተኛው አስተሳሰብ እዚህ ላይ መጽሐፍ ላይ ያለው ምንድን ነው የሚለው፣ የጥገኛ ዝቅጠት ብሎ የሚለው አለ፣ ወይም በቅንፍ ውስጥ ኪራይ ሰብሳቢ። መንገድ ከተከተለ ኢህአዴግን የሚተካ ሌላ ፓርቲ ስለሌለ አገሪቱ የመበታተን አደጋ ያጋጥማታል ይላል። ይሄም ሌላ ታይትል ነው። ሶስተኛው እዚሁ ሰነድ ላይ ተቃዋሚዎች ለዴሞክራሲ ስርዓት ግንባታ አስተዋጽኦ የላቸውም ነው። ይሄንን ሴንቲሜንት ይዞ ነው ወደ ምርጫ እየተገባ ያለው።
አቶ ኤርሚያስ ለገሰ ሲያጠቃልሉም በዘንድሮ ምርጫ አሸንፈዋል ተብለው ከፍተኛ የኃላፊነት ቦታ ላይ የሚመደቡት ሰዎች እንደ ቀድሞ ሁሉ የጡት አባት ያሏቸው ሰዎች ይመደቡላቸዋል ብለዋል። ወደ ቀጣዩ ገለጻ ሰጪ ልለፍ። ዶክተር ጌታቸው በጋሻው ይሆናሉ። አመራሩን የያዘው ኢህአዴግ ነው ይባል እንጂ እኔ እስከሚገባኝ ያለው አንድ ኃይል ሕዝባዊ ወያነ ሓርነት ትግራይ እርሱም ቲፒኤልኤፍ ነው ሲሉ የተናገሩት ዶክተር ጌታቸው ግንባር ውስጥ ያሉት ሌሎቹ ሦስቱ ድርጅቶች የሥራ አስፈጻሚዎች እንጂ እኩል ሥልጣን እንደሚጋሩ አድርጌ አላያቸውም ሲሉ አስረድተዋል። በማከልም
እኛ ለዚች አገር አስፈላጊ ነን ይሉናል፣ እኛ ከሌለን ደግሞ በቃ ትበተናላችሁ ብሎ ያስፈራሩናል። እና በእንደዚህ አይነት መንገድ ለመቀጠል ይሞክራሉ። ዴሞክራቲክ ሊሆኑ አይችሉም። እና ስለዚህ እኔ በእነሱ ላይ ቅያሜ የለኝም። ሕግ ነው የዚህ የታሪክ ሕግ ወይም ደግሞ የፖለቲካ አካሄድ ሕግ ነው። መቆየት ስላለባቸው ሁሉንም ነገር መጠቀም አለባቸው። ዴሞክራሲ ቢሰጡ ወያኔ ዛሬ እንኳን ሳይሰጡ እንግዲህ ዶክተር ብርሃኑ ይመስክርልን የተሳተፈበት ምርጫ በአንዴ ነው የወደቁት። በመጀመሪያ ደረጃ በኢትዮጵያ ውስጥ ያለው የመንግስት ስርዓት የዘረኛ አገዛዝ ስርዓት ነው። አይደለም የሚለኝ ሰው ካለ ከዛ ሰው ለመማር እፈልጋለሁ። ይህ ዘረኛ መንግስት ነው ካልን ይህ ዘረኛ መንግስት በሰላም የፖለቲካ ሽግግር፣ በሰላማዊ የፓርላማ ዴሞክራሲ፣ በሰላም የስልጣን ጋሪዎች አይተማመንም፣ አያምንም ማለት ነው። ጨዋታው አበቃ እዚህ ላይ።
አሁን ባለው የኢትዮጵያ ሁኔታ ነጻና ትክክለኛ ምርጫ አካሂዶ ያለውን መንግሥት በሰላማዊ የሽግግር ሂደት ለመተካት አይቻልም ብዬ አምናለሁ። በዚህ ላይ ግልጽ እስከሆነን ደግሞ ትግሉን በሌላ መልክ ለማካሄድ መዘጋጀት ነው። በኃይል የመጣን በኃይል ለማስወገድ መዘጋጀትና መነሳት ነው ሲሉ አጠቃለዋል ዶክተር ጌታቸው በጋሻው። በመጨረሻ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን አስተያየት በአጭሩ ወስጄ አበቃለሁ። በነገራችን ላይ ዶክተር ብርሃኑ በዕለቱ የሰጡት አስተያየት የግላቸው እንጂ የድርጅታቸው አቋም እንዳልሆነ አስረድተዋል። በድርጅቶች መካከል መተማመን መፍጠር አስፈላጊ መሆኑን አስምረውበታል። ስለ ምርጫው ደግሞ እንዲህ ብለዋል።
እግዚአብሔር ራሱ የቀባህ ሰው ብትሆን ወሯቴ በር አሸንፎ ስልጣን የያዘ ኃይል የሚያደርገው ምርጫ ሌጂትመትና ሪግድ ያልሆነ ነው ብሎ የሚቀበልልህ አሁን ባለን የመተማመን ማጣት የለም። የተሸነፈው ሁሉ ሪግድ ነው የሚለው። በምንም አይነት ለጥያቄ ውስጥ የማይገባ እንትን መፍጠር አለብን ይያምናሉ። ዩዥዋሊ ያንን እንደዛ አይነት ምርጫዎችን በሚመለከት ሶስት አማራጮች ናቸው የሚቀርቡት። አንደኛው ነፃ የሆነ የምርጫ ቦርድ ሶ አየነው እሱን ሶ ዊ ኖ ዋት ነፃ የምርጫ ቦርድ ማለት ምን ማለት እንደሆነ ሶ እንደዛ አይነት ነፃ ቦርድ ተብሎ አስቀምጠን ለዛ በርግጠኛነት እንትን ምን ነው ሌላው ደግሞ የሚቀበለው ቦርድ ይኖራል የሚል እምነት የለኝም። ሁለተኛው የሚቀርበው አማራጭ በምርጫ 97 ጊዜ ቀርቦ የነበረው የምርጫ ኮሚሽኑ ከሁሉም ፓርቲዎች የተውጣጣ እኩል እኩል ድምጽ ያለው ፓርቲዎች ጥርቅም ይሁን የሚል በምርጫ 97 ጊዜ በህብረት በኩል ቀርቦ ነበር ይሄን አማራጭ። ስለዚህ ትንሽ ራዲካል የሆነ ነገር ማሰብ አለብን የሚል ሶ የመጣልኝ እኔ ምንድነው የመጀመሪያውን ምርጫ the first ምርጫ let's agree ካሁን የመጀመሪያው ምርጫ ከኢትዮጵያውያን completely ውጭ የሆነ ሶስተኛ አካል ወይ አገር ወይ ሶስተኛ አገር ውስጥ ያለ ፍጹም ኢንዲፔንደንት የሆነ ኢንስቲትዩሽን ያካሄደው
ምርጫውን ነፃ አካል ወይም ቦርድ ያካሄደው በሚለው ላይ አብዛኞቹ ጥናት አቅራቢዎች ይስማማሉ። አሁን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ለመሰል ጥሪዎች ብዙ ጊዜ ተደጋጋሚ ምላሽ ነው የሚሰጠው። በቅርቡ የአንድነት ፓርቲ አባላቱ በኢህአዴግ ካድሬዎች እንደሚዋከቡ ላቀረበው ክስ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ እንዲህ ነበር ያሉት።
የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸል የምንለው ነገር የለም። ሁሉም ባለድርሻ አካላት፣ ሁሉም በተለይም ፖለቲካ ፓርቲዎች፣ ደጋፊዎቻቸው፣ አባላቶቻቸው፣ ከሁሉም አካል ያሉት የምርጫ ህጉን፣ የስነ ምግባር አዋጁን፣ የአገሪቷን ህጎች ባከበረ መልኩ መንቀሳቀስ እንደሚጠበቅባቸው፣ ከዚህ ባለፈ ደግሞ ህግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለህግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው።
አድማጮች፣ ዝግጅቴን ከማብቃቴ በፊት የኢሳቱ የሁለት ቀናት ጉባኤ የተጠናቀቀው ሊቢያ ውስጥ የተገደሉትን ኢትዮጵያውያን በማስታወስና ድርጊቱን ማውገዝን ጨምሮ ልዩ ልዩ ውሳኔዎችን በማስተላለፍ ነው።
ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በ1431 የሚተላለፈው ፕሮግራም በዚሁ ያበቃል። በሶስት ሰዓት በሚቀርበው በመደበኛው ፕሮግራም የተለያዩ ዝግጅቶችን ይዘን እንመለሳለን። እስከዚያው ደህና አምሹ።
This program has come to you from the Voice of America, Washington.